ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በፉጨት እየጠራን በፍቅሩ ገመድም እየሳበን ወደ ራሱ የመለሰን ዛሬም ስንወድቅ ስንንከባለል በኃጢአት ጭቃ ውስጥ ገብተን እግዚአብሔር አምላካችን መውጫ ቀዳዳ ጠፍቶን ወደሱ ስንጣራ ድምፁን ያሰማንና እጁን የዘረጋልን እርሱ እውነተኛ አምላክ ነው። በሕይወታችን ቅብዝብዝነት ሞልቶብን ሸካራ ነገሮች ኑሯችንን ሞልተው ምን ይሻለኛል በሚል ጥያቄ ተይዘን በነበርንበት ጊዜ ሁሉ ደርሶ መልስ ይሆነልን እግዚአብሔር አምላክ ነው። እሱ ንጉሳችን ነው። ስሙ ለዘላለም ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ረድቶን እነሆ የሐዋርያት ሥራ ምዕራፍ 6ንና ምዕራፍ 7 ከፊሉን አብረን አንድ ላይ እንመለከታለን። እስቲ በማስቀደም በዝማሬ ዝግጅታችንን እንጀምር። እግዚአብሔር ይክበር ይመስገን። ዘማሪውንም እግዚአብሔር ይባርከው። እናመስግን ወገኖቼ። ጌታ ሆይ ነው ፈቃድ ሆነና ደግሞ ያለፉትን የረፍት ቀናት አሳልፈን እንደገና ለዚህች ምሽት ደግሞ ደርሰናል። ጌታችንና መድኃኒታችን ሆይ በዚህ ሰዓት ደግሞ በቃልህ ውስጥ ራሳችንን ለማየት ፈልገን አንተ እንድትናገረን ነው በራዲዮናችን ዙሪያ ተሰብስበናልና ለእያንዳንዳችን ተናገረን። እግዚአብሔር አምላካችን ሆይ የምንጓዝበትን መንገድ እንድናውቅ ትክክለኛውን መንገድ ጌታዬ በቃል ውስጥ እንድታሳየን እንለምናሃለን። ሩት ወደ ቦዔዝ እርሻ በትክክል ተመርታ ሳትሳሳት እንደደረሰችና ግርማ ሞገስንም በሱ ፊት እንዳገኘች ሁሉ አንተ ጌታዬ በትክክለኛው መንገድ ወደ አንተ መርተን በአንተ ፊት ሞገስንና ግርማን እንድናገኝ እንድትረዳን እንለምናሃለን። አቤቱ አባታችንና አምላካችን ሆይ ያልጠነከሩትን እምነቶቻችንን የላሉትን የእምነት ጉልበቶቻችንን እንድታጸናና እንድታጠነክርልን በዚህች ሰዓት እንለምናሃለን። ቤትና ቤተሰቦቻችንን ሁሉ ባርክልን፣ ጊዜውንም ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን በአናንያና በሚስቱ ሰጲራ ሞት እንዲሁም በሁለተኛው የሐዋርያት ስደት ላይ የተከሰተውን ተመልክተን ነበር። ስለታላችሁ ባለፈው ክፍለ ጊዜ በአናንያና በሚስቱ ሰጲራ ሞት እንዲሁም በሐዋርያት ላይ ስለደረሰው ስደት ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን አብረን የምንመለከተው ሐዋርያት ሥራ የምዕራፍ 6ን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያት ሥራ ምዕራፍ 6ን ተመልከቱ። የሐዋርያት ሥራ ምዕራፍ 6 ወገኖች የዚህ የሐዋርያት ሥራ ምዕራፍ 6 አብይ ሐሳቡ የዲያቆናት መሾምና የዲያቆኑ የስጢፋኖስ ምስክርነት የሚል ይሆናል። ወዳጆቼ በዚህ ምዕራፍ በቤተ ክርስቲያን ውስጥ የተፈጠረው ችግር ስላስከተለው ውጤት ስፋ ባለ ሁኔታ እንመለከታለን። ከዚህ ቀደም ብለን በሐናንያና በሰጲራ ማካይነት ተከስቶ ስለነበረው ችግር ባለፈው ጥናታችን ተመልክተናል። ሐናንያና ሰጲራ ደህንነትን ያገኙ አማኞች ቢሆኑም በሕይወታቸው ውሸትን እያስተናገዱ በጥንታዊቷ ቤተ ክርስቲያን መኖር አልቻሉም። አሁን በዚህ ምዕራፍ እንደምንመለከተው ደግሞ በቤተ ክርስቲያን የተነሳው ችግር ለዲያቆናት መመረጥ ምክንያት ሆኗል። ከዚህ ምዕራፍ ከዲያቆናቱ አንዱ የነበረው እስጢፋኖስ መያዙን መታሰሩንና ለምርመራ መቅረቡን እንመለከታለን። እስቲ የሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 2 ያለውን አብረን እንመልከት። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና አይላል። ይህ ክፍል የዲያቆናት መመረጥን ያመለክታል። ይህ ሁኔታ የተፈጠረው ገና የቤተ ክርስቲያን ታሪክ ከተጀመረ በመጀመሪያዎቹ ጥቂት ዓመታት መሆኑን ልብ ማድረግ ይኖርብናል። አማኞች በማህበር ተሰባስቦ ይኖሩ ነበር። ይህም ላጭር ጊዜ ቢሆንም እንኳ ለጊዜው የተሳካላቸው መስሎ ታይቷል። ከዚያ በኋላ ግን በቤተ ክርስቲያን ውስጥ ሥጋ ብቅ ብቅ ማለት ጀመረ። አናንያና ሰጲራ ውሸታቸውንና በዚህም ምክንያት የደረሰባቸውን የሞት ቅጣት ተመልክተናል። አሁን ደግሞ ግሪኮች በአይሁዳውያን ላይ ሲያጉረመርሙ እንመለከታለን። ይሁን እንጂ ይህ ግጭት በሁለት ሕዝቦች መካከል የተፈጠረ ችግር አይደለም። እዚህ ላይ ግሪኮች ሲል የግሪክን ባህልና አስተሳሰብ የተቀበሉ በግሪክ ቋንቋ የሚናገሩ አይሁድንም ጭምር ማለቱ ነው። የነዚህ ሰዎች አስተሳሰብ የተመሰረተው በግሪክ ባህል ቢሆንም በኢየሩሳሌም የነበሩ አይሁድ ግን የሙሴን ሕግ ነበር የሚከተሉት። ስለዚህም በሁለቱ መካከል ያስተሳሰብ አለመጣጣም ተፈጠረ። በዚያ ጊዜ የነበረው አማኞች ቁጥር ወደ 25000 ሊገመት እንደሚችል አንዳንድ ሰዎች ያስባሉ። እንደምንመለከተው ጥንታዊቷ ቤተ ክርስቲያን ፍጹም አልነበረችም። በዚህ ዘመን አንዳንድ ሰዎች የዛሬቱ ቤተ ክርስቲያን ጥንታዊቷን ቤተ ክርስቲያን መምሰል አለባት፣ ጥንታዊቷ ቤተ ክርስቲያን በኃይል የተሞላች ነበረች፣ የአሁኒቷ ቤተ ክርስቲያን ግን በችግር የተሞላች ናት፣ ስለዚህ እንደ ቤተ ክርስቲያን ወይም ደግሞ እንደ ጥንታዊቷ ቤተ ክርስቲያን መሆን አለባት ይላሉ። የዚህ አባባል እውነትነት ግን ከፊል ነው። እርግጥ ነው ጥንታዊቷ ቤተ ክርስቲያን ኃይል ነበራት፣ በዚያው ልክ ችግሮችም ነበሩባት። በመንፈስ ቅዱስ ኃይል አማካይነት ቤተ ክርስቲያን ከፍተኛ ደረጃ ላይ ደርሳ ነበር። ይሁን እንጂ ሰይጣን ባመጣው መከፋፈልና ግራ መጋባት ለጊዜውም ቢሆን የተገታ ይመስላል። የጥንት ክርስቲያኖች መለያ ከሆነው ነገር አንዱ ያላቸውን ሁሉ በአንድነት ማድረጋቸው ነበር። ይህም ለስግብግብና ለራስ ወዳድ ሰባዊ ባህሪ በር ከፍቷል። በህብረቱ ውስጥ ስጋዊነት እየሰረገ ነበር። እነሱ የተጠበቁትን ያህል ማህበረሰባዊ አኗኗራቸው ውጤታማ ሆኖ አልተገኘም። በዚህ ወቅት ተከስቶ የነበረው ችግር የሐዋርያቱን ትኩረት መሳብ ቻለ። እንዲህ ይላል ቁጥር 2 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም ይላል። የእግዚአብሔርን ቃል ከማጥናት መደበኛ አገልግሎታቸው መዘናጋት እንደማይገባቸው ሐዋርያቱ ወስነዋል። የእግዚአብሔርን ቃል ችላ ብለው ማዕድ አገልጋዮች ከሆኑ ደግሞ በማይገባቸው ስፍራ እንደ ተገኙ ነው የሚቆጠሩት። ጊዜያቸውን ቃሉን በማጥናትና በጸሎት ማሳለፍ ይኖርባቸዋል።
እያንዳንዱ ቤተ ክርስቲያን የእግዚአብሔርን ቃል ለማጥናትና ለጸሎት አገልግሎት በቂ ጊዜ ማግኘቱን ማረጋገጥ ይኖርባቸዋል። በጣም የሚያሳዝነው ግን ወገኖቼ በአሁኑ ጊዜ መጋቢዎች የማይሳተፉበት የሥራ መስክ የለም። ከመንፈሳዊ ነገር ይልቅ በብዙ የተለያዩ ነገሮች ተጠምደዋል። ስለዚህም ቤተ ክርስቲያን ችግር ውስጥ ናት ማለት እንችላለን። አገልጋዮቿ የእግዚአብሔርን ቃል እንዲያጠኑና በቂ የጸሎት ጊዜ እንዲኖራቸው ቤተ ክርስቲያን አታበረታታም። አንዳንድ ጊዜ ደግሞ በአንድ መጋቢና በአንድ ሥራ አስኪያጅ መካከል ያለውን ልዩነት ማወቅ ያዳግታል። ከቁጥር 3 እስከ 4 ያለውን ተመልከቱ። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከናንተ ምረጡ። ለዚህም ጉዳይን ሾማቸዋለን እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ይላል። እነዚህ 7 ሰዎች የተመረጡት በችግሩ መከሰት ምክንያት ነበር። ራሳቸው ለቃሉ አገልግሎትና ለጸሎት ለመስጠት ስለፈለጉ አዋሪያቱ በእንዲህ ያለ ጣጣ ውስጥ መግባት አልፈለጉም። የቤተ ክርስቲያንን ቁሳዊ ነገሮች እንዲያስተዳድሩ የተመረጡት እነዚህ 7 ሰዎች ማሟላት የሚገባቸው መስፈርቶች አሉ። በአሁኑ ጊዜ ግን ቤተ ክርስቲያናችን ዲያቆናትን ስንመርጥ ይህን መስፈርት እንዘነጋለን። እንዲያውም አንዳንድ ሰዎች የቤተ ክርስቲያን ሽማግሌዎች ከመሆን ይልቅ ዲያቆን መሆንን እንደሚመርጡ ሲናገሩ ሰምቻቸዋለሁ። እንዲህም የሚሉት ዲያቆናት የቤተ ክርስቲያንን ቁሳዊ ነገሮች ለማስተዳደር የተሾሙ በመሆናቸው ነው። በበኩሌ ግን የድቁና አገልግሎት ከሌላው አገልግሎት ይልቅ የበለጠ መንፈሳዊነትን የበለጠ ጥበብንና ጸሎትን እንደሚጠይቅ አስረግጬ ልነግራችሁ ፈልጋለሁ ወይም ደግሞ ወዳለሁ። እስቲ ዲያቆናት ማሟላት ያለባቸው መስፈርቶች እንመልከት። ዲያቆናት መልካም ምስክርነት ያላቸው ሊሆኑ ይገባል። በቅንነታቸውና በታማኝነታቸው የሚታወቁ ሊሆኑም ይገባል። አጠራጣሪና ለነቀፋ የተጋለጠ ህይወት ያላቸውን ሰዎች ለዲያቆንነት መምረጥ ተገቢ አይደለም ወገኖቼ። እንደዚህ አይነቱን ሰው የቤተ ክርስቲያን መጋቢ እምነቱን ሊጥልበት አይችልም። በሁለተኛ ደረጃ ደግሞ ዲያቆናት መንፈስ ቅዱስ የሞላባቸው ሊሆኑ ይገባል። ዲያቆናት በመንፈስ ቅዱስ እንጂ በወይን ጠጅ መሞላት የለባቸውም። ኤፌሶን ምዕራፍ 5 ቁጥር 18ን መመልከት ይቻላል። ኤፌሶን ምዕራፍ 5 ቁጥር 18ን ይመለከቷል። በሶስተኛ ደረጃ ደግሞ ዲያቆናት ጥበብ የሞላባቸው ሰዎች ሊሆኑ ይገባል። ይህንንም ጻፉ። በሶስተኛ ደረጃ ዲያቆናት ጥበብ የሞላባቸው ሰዎች ሊሆኑ ይገባል። በሁለተኛ ደረጃ ያለው መንፈስ ቅዱስ የሞላባቸው ሊሆኑ ይገባል ብለናል። እነርሱ ለራሳቸው መንፈሳውያን ከሆኑ መንፈሳዊነት ለሌሎች ማካፈል ይችላሉ። ይህ ወዳጆቼ በጣም ጠቃሚ ነው። የቤተ ክርስቲያንን ቁሳዊ ንብረት ማስተዳደራቸው ነገሮችን ከመንፈሳዊት አንጻር እንዲመለከቱ ረድቷቸዋል። እስጢፋኖስ እነዚህን 3 መስፈርቶች ያሟላ ሰው ነበር። ጥበበኛ ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። ቁጥር 10 ትክክለኛ እምነትም ነበረው። አሁንም ቁጥር 10ን ተመልከቱ። ደህንነትን ለማግኘት የሚያበቃ ብቻ ሳይሆን ሌሎችን ለማገልገልና ለሌሎች ለመመስከር የሚያበቃ እምነት ነበረው። በጣም አስፈላጊው ነገር የእምነቱ ብዛትና መጠን ሳይሆን እምነቱን ያደረገው በማን ላይ መሆኑ ነው። ከዚህም ሌላ እስጢፋኖስ በኃይል የተሞላ ሰውም ነበር። እንግዲህ ለዲቁና መመረጥ የነበረባቸው እንደዚህ አይነት ሰዎች ናቸው። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን የሚለውን ቃሉን ከቁጥር 4 ላይ እናነባለን። ይህ የሐዋርያቱ ተግባር ነበር። ቁጥር 5ን አለፍ ብላችሁ ተመልከቱ። እንዲህ ይላል፣ ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ጵሮክሮስንም፣ ኒቆራናንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረው የአንጾኪያውን ኒቆላዎስንም መረጡ ይላል። ስለ ተቀሩት 5 ሰዎች ብዙም የሚታወቅ ባይኖርም ስለ እስጢፋኖስና ፊልጶስ ግን በሐዋርያት ሥራ ብዙ ተነግሯል። በጥንታዊቷ ቤተ ክርስቲያን ተደናቂነት የነበራቸው ሰዎች ናቸው። መንፈሳውያን እንደነበሩም ተነግሮናል። ቁጥር 6ን ተመልከቱ። በአሁኑ ጊዜ እጆችን ስለ መጫን ብዙ የሚያምታታና ግራ የሚያጋባ ነገር እንሰማለን ወዳጆች። አንዳንድ ሰዎች ከአንድ አይነት መንፈሳዊ ኃይል ጋር የተያዘ እንደሆነ ያስባሉ። እጆች ለሚጫንበት ሰው አንዳች ነገር የሚደረግለት ወይም የሚተላለፍለት ይመስላቸዋል። እንደ እውነቱ ከሆነ ግን እጆችን መጫን በራሱ ምንም ማለት አይደለም። ለመሆኑ እጆችን የመጫን ትርጉም ምንድን ነው? ስለ ብሉይ ኪዳን መስዋዕቶች ከዘሌዋውያን መጽሐፍ ስናጠና መስዋዕት አቅራቢው ለመስዋዕት በሚቀርቡ እንስሳ ላይ እጆቹን ይጭናል። ይህም የሚያመለክተው ያ እንስሳ የሚሞተው በርሱ ምትክ እንደሆነ ነው። መስዋዕት አቅራቢው ከመስዋዕቱ ጋር ይመሳሰላል ማለት ነው። በተመሳሳይ መንገድም ሐዋርያቱ በዲያቆናቱ ላይ እጃቸውን ሲጭኑ ከዲያቆናቱ ጋር የሚመሳሰሉበት ከዲያቆናቱ ጋር የሚጋሩት ነገር እንዳለ ማሳየታቸው ነው። ለአገልግሎቱ በአንድነት መቆማቸውን የሚያመለክት ነው። በአገልግሎት አብረው ነበሩ። አሁን ግን እነዚህ ሰዎች ለዚህ አገልግሎት መለየታቸውና የክርስቶስ አካል ማለትም የክርስቲያኖች ሁሉ ተወካዮች መሆናቸውን ያመለክታል። እነዚህ ሰዎች የተሾሙበት አገልግሎት ማህበራዊ አገልግሎት እንደሆነ እናስተውል ወገኖቼ። ጥንታዊቷ ቤተ ክርስቲያን የራሷ ለሆኑት ጥንቃቄ ታደርግ ነበር። ዛሬም ቢሆን እንዲሁ ነው መሆን ያለበት ማለት ነው። ቤተ ክርስቲያን አባሎቿን ብቻ የሚያቅፍ ደህንነትን መቅረፊያ ፕሮግራም ነበራት። ዛሬም ቢሆን ቤተ ክርስቲያን የራሷ ለሆኑት ጥንቃቄ ማድረግ አለባት። የእግዚአብሔር ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ቁጥር 7ን ተመልከቱ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። በዚህ ዘመንም ቢሆን የእግዚአብሔር ቃል ወዳጆቼ እየሰፋ እንዲሄድ ይገባል። ይህ አሁን እኔ የማገለግልበት የሬዲዮ ፕሮግራም እንዲኖር ያስፈለገበት ምክንያትም ይሄው ነው። የእግዚአብሔር ቃል ካሁኑ ይልቅ እንዲስፋፋ የእያንዳንዳችን ፍላጎት ሊሆን ይገባል። ከካህናት ብዙዎቹ ወደ ጌታ መመለሳቸውን አንዘንጋ። ክርስቶስ በሞተበት ጊዜ የቤተ መቅደሱ መጋረጃ ከላይ ወደ ታች ለሁለት ሲተረተር፣ ምናልባት አንዳንዶቹ በዚያ ወቅት በቤተ መቅደሱ ውስጥ በማገልገል ላይ ሊሆኑ ይችላሉ። ምናልባትም አንዳንዶቹ ወደ ጌታ የተመለሱት ይህን ከተመለከቱ በኋላ ሊሆን ይችላል። የዲያቆኑ እስጢፋኖስ ምስክርነትን የሚያወሳውን ክፍል ደግሞ ከቁጥር 8 እስቲ አልፈን እንመልከት። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር ይላል። የነዚህ ዲያቆናት መንፈሳዊ ስጦታም ልክ የሐዋርያቱ አይነት ነበር። ይህም ደግሞ ከተራው ሰው እየተለዩ ያደርጋቸዋል። እስጢፋኖስ ጠንካራ የወንጌል ምስክር ከመሆኑ እየተነሳ የሰዱቃውያንን ጥላቻ አትርፏል። በሸንጎ ፊት እንዲከሱት አንዳንድ በሐሰት የሚመሰክሩ ሰዎችን አስነሱበት። ይህንን አስመልክቶ ከቁጥር 9 እስከ 15 ያለውን አለፍ ብላችሁ ተመልከቱ። የሐዋርያት ሥራ ምዕራፍ 6 ከቁጥር 9 እስከ 15 ያለውን በኋላ ተመልከቱ። እስጢፋኖስ ወዳጆቼ በሸንጎ ፊት ቀርቧል። የሐሰት ምስክሮችም ተነስተውበታል። የሐሰት ምስክሮቹ የተናገሩት በከፊልም ቢሆን እውነትነት ነበረው። ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት እኔም በሦስተኛው ቀን አስነሳዋለሁ ማለቱ እውነት ነው። ይሁን እንጂ እርሱ የተናገረው ስለ ሰውነቱ ቤተ መቅደስ ነበር። ምስክሮቹ ይህን የእስጢፋኖስን አባባል የተረዱት በተሳሳተ መንገድ ነበር። ከቁጥር 9 እስከ 15 ስታነቡ ይህንን ታገኛላችሁ። ስለዚህም በተጣመመ ሁኔታ አቀረቡት። በኢየሩሳሌም የነበረው ቤተ መቅደስ ጨርሶ ይደመሰሳል ብሎ እንደ ተናገረ አሰቡ። በመሰረቱ ክርስቶስ የሌለበት ቤተ መቅደስ ዋጋ የለውም። ስለ ሙሴ ሥርዓት የተናገረውንም በተጣመመ መንገድ ነበር የተረዱት። እንደ እውነቱ ከሆነ ሰዎች የሚድኑት በጸጋ እንጂ የሙሴን ሕግ በመጠበቅ አይደለም። አስተዋላችሁ? ሰዎች የሚድኑት በጸጋ እንጂ የሙሴን ሕግ በመጠበቅ አይደለም። በዚያን ዘመን እንደሆነ ሁሉ ዛሬም ቢሆን ሰዎች የሚድኑት በጸጋ ነው። ክሳቸው ከፊል እውነት ብቻ ነው። በእስጢፋኖስ ፊት ላይ አስደናቂ ለውጥ ተመልክተዋል። ከዚህ ቀደም በዚህ ምድር ከነበሩ ሰዎች ሁሉ ይልቅ ፊቱ የመላእክት ፊት እስኪመስል ድረስ ተለወጠ። እግዚአብሔር ስለዚህ ድንቅ ሥራው የተመሰገነ ይሁን። እንግዲህ አድማጮች፣ የሐዋርያት ሥራ ምዕራፍ 6 ጥናታችን በዚሁ ላይ ያበቃና ወደ ምዕራፍ 7 ደግሞ እንሸጋገራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 7ን አውጡ። ወዳጆች የዚህ የሐዋርያት ሥራ ምዕራፍ 7 አብይ ሐሳቡ እስጢፋኖስ ያደረገው ንግግርና በሰማዕትነት ስለመሞቱ የሚያወሳ ይሆናል። የሐዋርያት ሥራ ምዕራፍ 7 አብይ ሐሳቡ እስጢፋኖስ ያደረገው ንግግርና በሰማዕትነት ስለ መሞቱ የሚያወሳል። በዚህ ምዕራፍ እስጢፋኖስ ስለ ራሱ ለመከላከል በሸንጎ ፊት ስላደረገው ንግግር እንመለከታለን። እንደ እውነቱ ከሆነ ግን ንግግሩ ስለ እስራኤል ሕዝብ ታሪክና በእግዚአብሔር ላይ ስለማመጻቸው የሚያመለክት እንጂ ራስን ለመከላከል የተደረገ ንግግር ነበር ማለት ይቻላል። ኢየሱስን አሳልፎ በመስጠትና በመግደል ተባበራችሁ በማለት ሸንጎውን ከሰሳቸው። በጣም አምርረው እንዲጠሉትና በድንጋይ ወግረው እንዲገሉት ያደረጋቸው ይኸው ንግግሩ ነበር። የእስራኤልን ታሪክ በተመለከተ ባደረገው ንግግር ሕዝቡ በሙሉ እግዚአብሔርን ያመለኩበት ጊዜ እንዳልነበርና እግዚአብሔር ግን በየዘመኑ ሁሉ የእርሱ የሆኑ ሰዎች እንደነበረው ግልጽ አድርጎታል። በዚያ ዘመን እግዚአብሔር የራሱ የሆኑ ሰዎች እንደነበሩት ሁሉ ዛሬም ቢሆን እግዚአብሔር የራሱ ሰዎች አሉት። ወዳጆቼ እስቲ ከዚህ በመቀጠል የእስጢፋኖስን ንግግር የሚያወሳውን ክፍል እንመልከት። ቁጥር 1 እና 2 እንተመልከቱ። ሊቀ ካህናቱም ይህ ነገር እንዲህ ነውን አለው። እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዞች መካከል ሳለ ታየና ብሎ ይቀጥላል። ከሳሾቹ ላቀረቡለት ክስ እውነት ወይ ማስተት የሚል መልስ እንዲሰጥ እየተጠየቀ ነው። በሰጠው ምላሽ ራሱን ነጻ ለማድረግ ሙከራ ሲያደርግ አንመለከትም። እንዲያውም የቀረበበትን ክስ እንኳን ሲያነሳ አናይ። በጣም አስገራሚ ጅማሬ ነው። እነዚያን ሰዎች ወንድሞች በማለት ነበር የጠራቸው። እንደ እውነቱ ከሆነ የሥጋ ወንድሞቹ ናቸው። ሽማግሌዎችን ደግሞ አባቶች በማለት ይጠራቸዋል። በእድሜ ለበላለጡት ተገቢውን አክብሮት ያሳያቸዋል። ይህ ወጣት ግን የመጀመሪያው ክርስቲያን ሰማዕት ሊሆን ነው። አንዳንድ ጊዜ ክርስትና የተጀመረው በወጣቶች እንቅስቃሴ ነው ሲባል እንሰማለን። በመሰረቱ ክርስትና የወጣቶች እንቅስቃሴ ነበር ማለቱ ምንም ስህተት የለውም። በዚህ እንቅስቃሴ ውስጥ ጎላ ጎላ ያለው ስፍራ የሚሰጣቸው ሁለት ሰዎች እስጢፋኖስና የጤርሴሱ ሳውል ናቸው። እነዚህ ሁለት ሰዎች የጥንት ቤተ ክርስቲያን በማበጀት ረገድ የራሳቸው ወይም ደግሞ የየራሳቸው አስተዋጽኦ አላቸው። እስጢፋኖስና የጤርሴሱ ሳውል በዚህ እንቅስቃሴ ውስጥ ጎላ ያለ ስፍራ ነው የሚሰጣቸው። መንፈስ ቅዱስ በሁለቱም ተጠቅሟል። ይሁን እንጂ እነዚህ ሰዎች መጀመሪያ የተገናኙት ጠላታሞች ሆነው ነበር። አጥፊና ጠፊ ሆነው ነበር ማለት ነው። ከኢየሱስ ጋር አብረው ተሰቅሎ የነበሩትን ሁለት ወንበዴዎች እንደለያያቸው ሁሉ መስቀሉ እስጢፋኖስንና የጤርሴሱ ሳውልንም ለያይቷቸዋል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና በማለት ጳውሎስ ሲናገር ምን ማለት እንደሆነ እርግጠኛ ሆኖ ነው የሚናገረው። ሳውል በመጀመሪያ እስጢፋኖስን ባየው ጊዜ ምን ያህል ሞኝ ነው ብሎ ሳያስብ አይቀርም። እስጢፋኖስ ባደረገው ንግግር ከአብርሃም ጀምሮ የሕዝቡን ታሪክ ዘረዘረ። የእስራኤል ሕዝብ ታሪክ የሚጀምረውም ከዚህ ነው። ከዚህ ርቆ ሊሄድ አይችልም። በማቴዎስ ወንጌል የምንመለከተውም ይህንኑ ነው። ይህ ለአይሁዳውያን የተጻፈው ወንጌል ከአብርሃም ጀምሮ ነው። የኢየሱስ ክርስቶስን ትውልድ የሚዘረዝረው የሉቃስ ወንጌል ደግሞ የኢየሱስ ክርስቶስን ትውልድ የሚዘረዝረው ከአዳም ጀምሮ ነው። እዚህ ላይ እስጢፋኖስ ታሪኩን የሚጀምረው ደግሞ የእምነት ሰው ከሆነው ከአብርሃም ነው። ምንም እንኳ የእስራኤል ሕዝብ በእግዚአብሔር ላይ ቢያምጽም እግዚአብሔር ግን በየዘመኑ ሁሉ በእርሱ የሚያምኑ የእርሱ የሆኑ ሰዎች ነበሩ። ወገኖቼ ይህ ዛሬም ቢሆን እውነት ነው። በቤተ ክርስቲያን ውስጥ የምናገኛቸው ሰዎች በሙሉ እውነተኛ ማኞች ላይሆኑ ይችላል። እግዚአብሔር ግን የእርሱ ቅሬታዎች አሉት። አንዳንድ ሰዎች እገሌ ወይም እገሊት ክርስቲያን ናቸው ብላችሁ ታስባላችሁን በማለት ይጠይቃሉ። አንዳንድ ጊዜ ደግሞ አንድ ሰው አዘውትሮ ወደ ቤተ ክርስቲያን ቢሄድም በቤተ ክርስቲያን ውስጥ ኃላፊነት ያለው ሰው ቢሆንም ክርስቲያን ላይሆን ይችላል። በእስራኤል ሕዝብ መካከል እግዚአብሔር የእርሱ የሆኑ ቅሬታዎች እንደነበሩት ሁሉ ከቤተ ክርስቲያንም ውስጥ የእርሱ የሆኑትን ቅሬታዎችና እውነተኛ ሰዎች አሉት። አብርሃም የእምነት ሰው ነበር ብለናል። በእግዚአብሔር አምኗል፣ ለእግዚአብሔርም ታዟል። ምንጊዜም ቢሆን ወዳጆቼ እምነት ወደ መታዘዝ ያመጣል። እስጢፋኖስ ታሪኩን የሚያመጣው አብርሃም በመሶፖጣሚያ በፍራጥስና ጤግሮስ ሸለቆ አካባቢ ከነበረበት ጊዜ አንስቶ ነው። አብርሃም ተወልዶ ያደገውም እዚያው ነበር። እግዚአብሔር የጠራውም ከዚያው ነበር። ቁጥር 3ን ተመልከቱ። ከአገርህና ከዘመዶችም ወጥተህ ወደማሳይ ወደ ማንኛውም ምድርና አለው። እግዚአብሔር ወዳጆቼ ከሚኖርበት አካባቢ አብርሃምን የጠራው ጣዖት አምልኮ የበዛበት ስፍራ ስለነበር ነው። ከቁጥር 4 እስከ 5 ያለውን ደሞ አለፍ ብላችሁ ተመልከቱ። ይህ ስፍራ የሚያመለክተው የአብርሃምን እምነት ነው ወይም ቃሉ ማለት ነው። ከቁጥር 4 እስከ 5 ያለው እግዚአብሔር ልጅ እንደሚሰጠው ቃል ገብቶለታል። ምድሪቱን እንደሚሰጠውም ነግሮታል። አብርሃም ግን ሁለቱም ሳይኖሩ በእግዚአብሔር አመነ። ቁጥር 6 እና 8ን እንዲሁ አለፍ ብላችሁ ተመልከቱ። እስጢፋኖስ ትረካውን በመቀጠል ከአብርሃም ተነስተ ወደ ሌሎች አባቶች አለቆች ይዘልቃል። በዚህ ክፍል እንደምንመለከተው በቅናትና በጥላቻ ተነሳስተው ዮሴፍን ወደ ግብጽ ስለሸጡት ወንድሞቹም ያነሳል። እግዚአብሔር ግን ዮሴፍን ለማዳን ስለፈለገ በሁኔታዎች ተጠቀመ። እዚህ ላይ የምንመለከተው የእግዚአብሔር መንፈስ ብሉይ ኪዳንን ሲያብራራ ነው። ለዚህም ነው ይህን ክፍል ለየት ያደረገው። ከቁጥር 9 እስከ 16 ያለውን ደግሞ ብንመለከት ከቁጥር 9 እስከ 16 ያለውን ስፍራ ስንመለከት እስጢፋኖስ ስለሌላ የነዚህ ሰዎች ታሪክ ወቅት እየተናገረ ነው የምናገኘው። ከግብጽ ባርነት ለመውጣታቸው ያሳስባቸዋል። እግዚአብሔር ሙሴን ነጻ አውጪ ቢያደርገውም በመጀመሪያ ጊዜ ህዝቡ በሙሴ ለመመራት አልፈለጉም። ይህም በየጊዜው ለሙሴ ችግር የሚፈጥርበት ጉዳይ ነበር። አለፍ ብላችሁ ከቁጥር 17 እስከ 1 ያለውንም ተመልከቱ። እስጢፋኖስ የተናገረው ቃል በዚህ ክፍል መሰረት ከዚህ ቀደም ስለ ሙሴ ስናጠና የተናገርነውን ያጠነክርልናል። እስራኤልን የጨቆነው ፈርዖን ራምሴስ ዳግማዊ የተባለው ፈርዖን ቢሆን ኖሮ ቀጣዩ ፈርዖን ሙሴ ይሆን ነበር። ምናልባትም የፈርዖን ልጅ እንደ ልጁ አድርጋ ሙሴን እንዳሳደገችው ታስታውሳላችሁ። ፈርዖን ወንዶች ልጆች አልነበሩትም። ስለዚህም ከርሱ ቀጥሎ የሚነክሰው ሙሴ ይሆን ነበር። ቁጥር 2 ላንብብላችሁ። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራውም የበረታ ሆነ ይላል። ሙሴ የግብጻውያንን ጥበብ እየተማረ ነበር ያደገው። በዚህ ሁሉንም እናውቃለን በምንልበት ዘመን እንኳን ቢሆን የግብጽን ጥበብ አቅልለን ልንመለከተው አንችልም። ብዙ ጊዜ ስለተላለፉልን ጥበብ ግብጻውያንን ስናመሰግናቸው አይሰማም። በተራቀቀና በተሻሻለ መልኩ ሂሳብን፣ ኬሚስትሪን፣ ምህንድስናን፣ ስነንጻንና ስነፈለግን ወይም የከዋክብትን ጥናት ያገኘ ነው ከነርሱ ነበር። እነዚህን የውቀት መስኮች በማዳበር ረገድ ግብጻውያን ከፍተኛ ድርሻ አላቸው። እስቲ ፒራሚድን ተመልከቱ። እስቲ የዘመናት ብዛት ሊያደበዝዛቸው ያልቻላቸውን በየመቃብሩ ያሉትን የቀለም አይነቶች ተመልከቱ። ሬሳ ሳይበሰብስና ሳይፈርስ ለረጅም ጊዜ መቆየት የሚችልበትን ጥበብ ያገኙ እነዚህ ግብጻውያን ናቸው። የፀሐይ ርቀት ምን ያህል እንደሆነ በስሌት የደረሱበት እነዚሁ ግብጻውያን ናቸው። በጣም የዳበረ ባህል ነበራቸው። ስለዚህም ኋላ ቀር የሚባሉ ህዝቦች አይደሉም። እንደ ፈርዖን የልጅ ልጅ በቤተ መንግስት ውስጥ ስላደገ ሙሴ ዘመኑ የሚያስገኘውን ጥቅም ሁሉ ለማግኘት ይችላል። የግብጻውያንን ጥበብ ሁሉ ለመማርም ይችላል። ብልህና አስተዋይም ቢሆን የእግዚአብሔርን ህዝብ ለመምራት ግን ገና አልተዘጋጀም ነበር። እዚህ ላይ ይህንን ልብ በሉ። የተማረው ዓለማዊ ጥበብ በሙሉ የእግዚአብሔርን ህዝብ ለመምራት አላስቻለው። ዛሬም ቢሆን ወዳጆቼ ሰዎች የተረዱት ጥበብና ዕውቀት በሙሉ የእግዚአብሔርን ቃል እንዲረዱ አላስቻላቸው። ምክንያቱም ተፈጥሯዊ ሰው የእግዚአብሔርን መንፈስ ነገር ሊቀበለው አይችልም። እነዚህ ነገሮች በመንፈስ የሚመረመሩ ስለሆኑ ሊያውቃቸው አይችልም። እንዲያውም እንደ ሞኝነት ይመለከታቸዋል ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 2 ቁጥር 14 ላይ። ምንም እንኳን ሙሴ ጊዜው የሚጠይቀው ትምህርት ቢኖርም የእግዚአብሔርን ህዝብ ለመምራት ግን ገና አልተዘጋጀም። ስለዚህም በግብጽ 40 ዓመት ሙሉ ከተማረ በኋላ እግዚአብሔር ወደ ምድረ በዳ ወሰደው። ከዚያም በኋላ ነበር መሪ ለመሆን የተዘጋጀው። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ እየተመሰገነ